Juan Aguinta.
ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዛሬ ምሽት የኪነ ጥበቡን ዓለም የሚመለከቱ መሰናዶዎችና የተመረጡ ሙዚቃዎችን እያፈራረቅን እንሰማለን። አስቀድመን ወደ አዲስ አበባ እናቀናለን። በዚያ የውቁ አሜሪካዊ ጸሐፊ ተውኔት አርዘር ሚለር ስራ የሆነው ዴይዝ ኦፍ ኤ ሴልስማን ወደ አማርኛ ተተርጉሞ መቅረቡ ሰምተናል። ኬኔዲ አባተ ከአዘጋጆቹና ከከያንያኑ ጋር ተጫውቷል።
የአባወራ ጉዞ ባለፈው እሁድ የካቲት 26 በብሔራዊ ቲያትር ለመድረክ የበቃ አዲስ የትርጉም ተውኔት ነው። መጪቱን እንደ አውሮፓውያኑ አቆጣጠር የ1940ዎቹን አሜሪካ ያደረገውንና ባርተር ሚለር የተደረሰውን ዴይዝ ኦፍ ኤ ሴልስማን የተሰኘ ተውኔት የአባወራ ጉዞ በሚል ርዕስ ተርጉሞ ፕሮዲውስ ያደረገው ደራሲና ተዋናይ አለማየሁ ገብረሕይወት ሲሆን አንጋፋው ከያኒ ተክሌ ደስታ አዘጋጁ ነው። ህልማቸውና የኑሮ ጥናቸው ያልተሳካላቸው የአንድ ቤተሰብ አባላት የሆኑ አሜሪካውያንን እጣ ፈንታ የሚያስቃኘው ተውኔቱ ለመድረክ ከበቃበት ከ1949 ወዲህ የ20ኛው ምዕት ዓመት የአሜሪካ የቲያትር ምልክት ሆኖ የዘለቀ በርካታ የኪነ ጥበብ ሽልማቶችንም ማሸነፍ የቻለ ተወዳጅ ስራ ነው። የተውኔቱ ዋና ገጸ ባህሪና የቤተሰቡ አባወራ ዊሊ ሎማን ለራሱ ካለው የተጋነነ ምልከታ ባለፈ ልጆቹን ከገሃዱ ዓለም ጋር ተቃርነው በራሱ ፍላጎትና ህልም ሊቀርጻቸው የሄደበት ርቀት የሚያስከትለው መዘዝ በቲያትሩ ይቃኛል። የተውኔቱ ተርጓሚና ፕሮዲውሰር አለማየሁ ገብረሕይወት የቲያትሩን መልእክት ያስረዳል።
አባትየው ልጆቹ እንዲደርሱ የሚፈልገው መንገድ አለ፣ ግን መንገዱን የሚያሳይበት መንግስት ሳሳት መንገድ ነው እና ይሄ ቲያትሩ ላይ ተነደሆነ መጨረሻ ላይ ቢፍ የሚባለው ካራክተር ወደ ራሱ መመለስ ይጀምራል። እስከዛሬ በሐሰት ዓለም ላይ ኖር ነው ከሐቁ ርቀን እውነቱን ደብቀን የትም ስለማንደርስ እውነቱን እንነጋገር ይላል እና ምንድን ነው መጨረሻ የሚለው ተጠያቂው አንተ ነህ ይለዋል አባቱ። ለምን ከአቅሜ በላይ የውዳሴና የአድናቆት ጋጋታ እያሸከምከኝ የሌሎችን ትዕዛዝ ዝቅ ብዬ እንዳልቀበል ስላደረግከኝ ነው ይለዋል። አየህ መልሶ ከሳሽ ይሆንበታል። እሱ መጨረሻ ላይ ገባው ሪያሊቲውን የት እንደሆነ ችግሩ። ምክንያቱም ሄዶ በሰዓት $1 ይከፍለኛል አለ፣ ከብት ጥበቃ አለ እና እዛ ስራ ነው ከብት ርቢ ምንም እና ከባትራና ከውርንጫ ጋር ስራገጥ ብላሉ ለ$1 ብዬ ምናምን ብሎ ጥሎ ይመጣል። እዚህ ሲመጣ የተሻለ ነገር አላገኝም። ስለዚህ ምንድን ነው መስራት እስከቻል ድረስ መኖር ትችላለህ ነው። መስራት ያልቻለ ሰው መኖር አይችልም። እና ያንን ነው ትምህርት አድርገን መውሰድ የፈለገው። ማለት እንዲያው ህልም እንዲኖራቸው ያስፈልጋል። ህልማቸው ግን በእውነት ላይ ተመሰረተ እንዲሆን ያስፈልጋል። በእነዚህ በገጸ ባህሪያቱ አማካኝነት ህይወታቸውን እንዲቃኙበት። ኢትዮጵያ ውስጥ እንደምታውቀው ትልቁ ችግሩ ስራ አጥነት ነው። መንግስታት ትኩረታቸው ፖለቲካና ስልጣን ላይ ስለሆነ ብዙ ላይ ተኩረበት አይፈልጉም እንጂ ይሄን ብትፈታ የሀገሪቱን ትልቁ ችግር ትፈታለህ። ምክንያቱም ስራ ያለው ሰው ህይወትን ይቀምሳል። ህይወትን የቀመሰ ሰው ለመኖር ይጓጓል። ስራ ያጣ ሰው ግን ለመሞት ደንታ አይኖረውም። ኑሮ ያስጠላዋል። እንደውም መሞት ሊመርጥ ይችላል። ለዚህ ነው ድንጋይ አውሯል የሚያደርጓቸው ወጣቶችን እኮ።
የአባወራ ጉዞ ተውኔት የኢትዮጵያውያንን ህይወት እንደሚያንጸባርቅ የሚገልጸው የተውኔቱ አዘጋጅ አንጋፋው ከያኒ ተክሌ ደስታ የቲያትሩ ገጸ ባህሪያን ህይወት ራሱና ልጆቹ የኖሩት ታሪክ እንደሆነም ለአሜሪካ ድምፅ ተናግሯል።
ይሄ ድራማ ለእኛ ሀገር በጣም አስፈላጊ ራሴ
ከኢትዮጵያ ሰዎችም ወይንም ደግሞ ከሀገሬ አልፎ የሰው ልጅ ታሪክ ነው። ማን ነው በራሱ የማይኮራ ባዶ ሆኖ ራሱን ኮፍሶ የማያሳይ ማን አለ? ሁሉም አለኝ ነው የሚለው። ግን ችግሩ ወደ ውስጥ ሲገባ ነው። እና ይሄ ለእኛ ሀገር ቅርብ ነው የዋናው ገጸ ባህሪ እና የልጆቹም እኔ ያለፍኩበት ነው። ምክንያቱም አባትዮ ምንድን የሚያደርገው የብዙዎቹ ችግር እኮ ስራ ሊያስክም ነው ወይም ትምህርት አልጨረስክም ነው። አዚፍ ዶክተር ትሆናለህ እያለ ያስተምረዋል። እሱ ግን ግብርና ውስጥ መግባት አለበት። አባቱን ፈቃድ የሚታየው ነገር የአባቱ ፈቃድ ነው፣ የሚታየው ነገር አባቱ ነው። ስለዚህ የአባቱን ምኞት ለመሙላት ሊሆን የማይችለው እንትን ውስጥ ገብቶ ይማራል ሲወጣም ደስተኛ አይደለም አይ እኔ ልጄን ነርስ ሆና እንድትወጣ ብዙ ትግል አድርገው በሷና በኔ መካከለ ከፍተኛ ግጭት ተፈጥሯል ግን አሸንፋ ሄደች የራሷን ፍላጎት ያዘች ሰክሰስፉል ነች ያይቆጨኛል ከመጀመሪያው ለምን አልደግፍኳትም አይ ያሳዝነኛል በእውነት ነው ማለት ያ ያሳዝነኛል በጣም ሌሎቹ በራሳቸው መንገድ ሄደው ነው ሰው ይሆኑት እኔ ንገረ እኔ በነምኞት አይደለም ይሄዱት በራሳቸው መንገድ ሄዱ መጨረሻ ላይ ለቀቀኳቸው ግን የሚያኮሩ ልጆች ወጡልኝ አይ ይሄንን ማዋቅ አለበት ማህበረሰቡ
በቲያትሩ ላይ የዋና ገጸባሪው ዊሊ ሎማን ሁለተኛ ልጅ የሆነውን የሃፒ ገጸባሪ ተላብሶ የተወነው ሄኖክ በሪሁን ከመተወን ባለፈ በቲያትሩ ለራሴ ህይወት ትምህርት አግኝቼበታለሁ ይላል።
እንግዲህ ይሄን ቲያትር አብዛኛው ሰው ከራሱ ህይወት ጋር የሚቆራኝ ነገር ነው ያለውና በትክክል እኔ ይሄን ቲያትር መጀመሪያ ሳነበውና ጥናትም ላረግ ለመስራት ጥናትም ሳረግ የተረዳሁት ነገር ወደ ራስ ህይወት ነው የገባሁት። ሶ ዋናው ገጸባሪ ዊሊ ሎማን ህይወቱን ስኬታማ ለማድረግ እንዲሁም የልጆቹን ህይወት ለማቃናት የሚሄድበት መንገድ የተሳሳተ በመሆኑ ሲረዳ ራሱን ወደ ሞት ነው የተጓዘው። ወደ ሞት አድርሶት እስከ ሞት ድረስ ያ ዲፕሬሽን ያ ጭንቀት ያውላ እንትን ወደ ሞት አድርሶታልና እኔ በህይወቴ ልጆች የሁለት ልጆች አባት ነኝና ልጆቼን እንዴት ነው ማሳደግ ያለብኝ በምን አይነት መንገድ ነው ህይወታቸውን እንዴት ነው መምረጥ ነው ወይስ በትክክል እነሱ የሚኖሩትን ደስታቸውን ህይወታቸውን ህልማቸውን ወይ የወደፊት ስኬታቸውን መርዳት ነው የሚለውን ነገር በትክክል እንድረዳና የልጆቼን የማሳደግ ቅርጽ ምን ማለት መምሰል እንዳለበት ራሴ ከሌላ ከእንትን ሰር ራሴን እንድመከር በትክክል መንገድ ሰጥቶኛል ብዬ አስባለሁ። ፈረሳዎች ምን እንደምታቀን
የተውኔቱ መቼት የዛሬዋን ኢትዮጵያ የኑሮ ፈተና እንደሚያሳይም ነው ሄኖክ በሪሁን የሚገልጸው።
ይሄ ደስ ዝብ ኤሰልስማን የሁለተኛው ዓመት ጦርነት አካባቢ የተሰራ ቲያትር ነውና ስለዚህ አሜሪካኖቹ ማህበራዊ ቆሱን የሚያሳይ የታሪክ መዋቅር ነው አርሰር ሚለር የጻፈው። በተመሳሳይ ሁኔታ አሁን አገሪቱ የኛ ሀገር ያለችበት የማህበረሰቡ ያለበት ሁኔታ ከጦርነት መልስ ነው ከከባድ የሆነ ኢኮኖሚ ቀውስ ያለበት ጊዜ ላይ ያለነውና አንድ የመንግስት ሰራተኛ በጣም ትልቁ ደሞዝ ነው 10000 ብር ትልቁ ደሞዝ ነው። አብዛኞቹ የመንግስት ሰራተኞች ከዛ በታች ነው በደሞዝና አሁን የቤት ክራይ ከፍለ ለምን ጠባብ አፈር ቤት ያለች አይነት ውስጥ ለምን ሚኒመም ከ5000 እስከ 6000 ብር ያስፈልጋል አፈር ሜዳ ያለው ያውም ቢሾ ያለው ማለት ነው። እና እንደዚህ አይነት ኑሮ ነው እየተገፋለው። አብዛኛው ሰው ከከተማ ከዚህ ከመሃል ከተማ ካለው ከተማ እየወጣ ወደ ዳር ከተማ ነው ያለው። እኔ ከተማ ነው ያደኩት 4 ኪሎ አካባቢ ነው ያደኩት ግን አሁን ወጥቼ አያት አካባቢ ባል ሰፈር ነው መኖርውና አፎርድ አታረገውም የማር ከተማው ሲጀምርም ተጠርጎ ወጥቷል። እና ይሄ ህይወት በሙሉ ሰው በትክክል እኔ እንዳልኩ ህይወቴን መተውን ያለ እስኪመስለኝ ድረስ ነው የዚህ ቲያትር ጭብጥና አጠቃላይ በውስጡ የሚነገሩ መልእክቶችን ያየውበትና የዛ ቤት ሰፈተና በአብዛኛው አሁን ካለው የኢትዮጵያ ፋሚሊ የኢትዮጵያ ቤተሰብ ስትራክቸር ጋር ማቀር ጋር በጣም ተመሳሳይ ነው ተዛማጅ ነው ያለበት ሁኔታ።
ይተውኔት ወደ አማርኛ ተተርጉሞ ለመድረክ እንዲበቃ በኢትዮጵያ የአሜሪካ ኤምባሲ ድጋፍ አድርጓል። ተውኔቱ ካለው ተወዳጅነትና ስነ ጽሑፋዊ ብስለት ጋር ተያይዞ በአሜሪካ የሁለተኛ ደረጃና የዩኒቨርሲቲ ስርዓተ ትምህርት ውስጥ በስነ ጽሑፍ ዘርፍ ተካቶ ለተማሪዎች እንደሚሰጥ የገለጹት በአሜሪካ ኤምባሲ የህዝብ ጉዳዮች ኃላፊ ሩት አን ለኢትዮጵያውያን በትርጉም መቅረቡ ስላለው ፋይዳ ማብራርተዋል።
We read it in high schools and universities. We study it as
በሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች እናነባዋለን። ቲያትር በገጸ ባህሪያት ውስጥ እየሆነ ያለውን ነገር እንድንረዳ እንዴት እንደሚያስገነዝብ የሚያሳይ ምርጥ ምሳሌ አድርገን እናጠናዋለን። ያንን በብሔራዊ ቲያትር መድረክ ላይ መመልከት ትልቅ ክብር ነው። ይህ የቲያትር ስራ በዩናይትድ ስቴትስ በሚገኙ የሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች በስፋት የሚጠናበት ምክንያት ቲያትር በገጸ ባህሪያት ውስጥ እየሆነ ስላለው ነገር የሚሰጠንን ግንዛቤ የሚያሳይ ምርጥ ምሳሌ ስለሆነ ነው። እናም አቶ ተክሌና አቶ አለማየሁ የኢትዮጵያ ተመልካቾችም በዚያ ደረጃ እንዲያዩት ይህንን በአማርኛ ከማዘጋጀት አንጻር የሰሩት አስደናቂ ነው።
ኤምባሲው ተውቶ ወደ አማርኛ ተተርጉሞ እንዲዘጋጅ ያደረገው ድጋፍ ከኢትዮጵያ ጋር የሚደረገው የባህል ልውውጥ አካል እንደሆነም ገልጸዋል።
All of the cultural programming that we do is done in partnership. And so this was really born out of
የምናካሄደው የባህል ልውውጥ ፕሮግራም በሙሉ በትብብር ወይም ከአጋሮች ጋር የሚካሄድ ነው እና ይህ ሐሳብ የተወለደው አቶ አለማየሁ ይህንን ቲያትር ወደ ኢትዮጵያ መድረክ ለማምጣት ከነበረው ሐሳብ ነው። ያንን ንቅድ ስናይ ግን ተደስተናል። ይህ ምርጥ ዘመን ተሻጋሪ ስራ ነው፣ ምክንያቱም በየትኛውም ጊዜና ቦታ ያሉ ተመልካቾችን ይስባል። ዊሊ ሎማን ዋናው ገጸ ባህሪ ማለት ነው። ልጆቹ እሱ ያስቀመጠላቸው ንቅድና ህልም ማሳካት እንዳቃታቸው ሲመለከት በሚሰማው ስሜት የማያዝን ወላጅ በዓለም ላይ ያለ አይመስለኝም። በ1940ዎቹ የነበረ የሽያጭ ሰራተኛ በስራ ዘመኑ ማብቂያ ላይ በመድረሱና በሙያውም የተመኘው ቦታ ላይ ባለመድረሱ የሚያልፍበት ውጣ ውረድ ወይም ትግል ማንኛችንም ልንረዳው የምንችለው ነገር ነው።
ያባወራ ጉዞ ተውኔት ባለፈው እሁድ በብሔራዊ ቲያትር ሲቀርብ በርካታ የቲያትር አፍቃሪያን ታድመዋል። በቲያትሩ ላይ የዊሊ ሎማንን ገጸ ባህሪ ተላብሶ ድንቅ የትወና ብቃቱን ያሳየው ተስፋዬ ገብረሃና የተውኔቱ ዋና ተዋናይ ሲሆን፣ አዳነች ወልደ ገብርኤል፣ ገነት አሰፋ፣ ሄኖክ በሪሁን፣ ሱራፌል ተካ፣ ብሩክ ናሴና ሚካኤል ታምሬም ከተዋንያኑ መካከል ናቸው። ተውኔቱ ከቀጣዩ ሳምንት ጀምሮ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ለሚገኙ የዩኒቨርሲቲና የሁለተኛ ደረጃ ትምህርት ቤት ተማሪዎች በመድረክ እንደሚቀርብ ለአሜሪካ ድምጽ የገለጸው የተውኔቱ ተርጓሚና ፕሮዲውሰር አለማየሁ ገብረሕይወት ከዚያ በመቀጠል ለሌሎች የህብረተሰብ ክፍሎችም ይቀርባል ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጣቢያው የአሜሪካ ድምፅ በማዳመጥ ላይ ያላችሁት ደግሞ ጋቢና መዝናኛ ነው። የሙዚቃ አፍታ እንወስዳለን። አሁን ሃሌሉያ ገብረ ጻድቅ ተወዳጅን ትጫወትልናለች። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በአመቱ ውስጥ ለተመልካች ከቀረቡ ፊልሞች መካከል በኪናዊ ይዞታቸው ከፍ ያሉት ተመርጠው የሚሸለሙበት የዩናይትድ ስቴትሱ አካደሚ አዋርድስ ኦስካር በነገ ዕለት ይደረጋል ተብሎ ይጠበቃል። ወደ 20 በሚጠጉ ዘርፎች ከሚፎካከሩት ፊልሞች መካከል በአጭር ፊልም ዘርፍ እጩ የሆነው ዘ ሬድ ሱትኬዝ ቀዩ ሻንጣ የተሰኘ ፊልም ይገኝበታል። ለየት ስላለው ፊልም ኤደን ገረመው ትነግረናለች።
What is in your luggage?
የ16 ዓመቷ ልጃገረድ ከዚህ ቀደም የማታውቀውን ሰው ለማግባት ከኢራን ተነስታ ሉክዘምበርግ አየር ማረፊያ ያላትን ሁሉ በቀይ አነስተኛ ሻንጣ እንደቋጠረች ደርሳለች። በሚደንቅ ሁኔታ የድሮ ህይወቷን ስርዓቶች በመጠል ጭንቅላቷን የሸፈነችበትን ሂጃቧን ስታወልቅ በፊልሙ ላይ ይታያል። የፊልሙ ዳይሬክተር ሳይረስ ነሽቫድ ፊልሙ ሂጃብ ማድረግን የሚቃወም ሳይሆን በአንጻሩ ለወንዶች ሴቶች በሚለብሱትና አንዳንዴም በሚያገቡት ላይ ለመወሰን መብት የሚያጎነጽፈውን የማህበረሰብ ወግ ለመቃወም ነው ይላል።
It means the woman has no right and the men are powerful.
ይሄ ማለት ሴቷ ምንም አይነት መብት የላትም እናም ወንዶች ኃይለኞች ናቸው ማለት ነው።
በፊልሙ ላይ ልጅቷ በአየር መንገዱ ጣቢያ ውስጥ ሆና ብቻዋን ስትጠፋና ስትፈራ የሚታይ ሲሆን ሊያገባት የታጨው ግለሰብም እጮኛውን ሲፈልግ ይታያል።
Which is like a prison for her, interior prison.
ለሷ እስር ቤት ነው፣ የውስጥ እስር ቤት። ስለዚህ ትልቅና በሰፊው አጉልቶ የሚያሳይ ሌንስ ተጠቀምኩ። ቦታው ትልቅ መሆኑን ባይሳየን ቁጥር የሷ ብቸኝነት ጎልቶ ይሰማናል።
ወጣቷ የፊልም ባለሙያ አፍሪካ የዘር ግንድ ያላት ፈረንሳዊት ናት። ይሁን እንጂ በሁሉም ስፍራ የሚገኙ ወጣት ሴቶች ተመሳሳይ ጥያቄን ያነሳሉ ትላለች።
ነፃነቴን እንዴት ላገኘው እችላለሁ? በተለይ ደግሞ ሴቶችን ከሚጨቁን አምባገነናዊ አገዛዝ ስትመጣ ምርጫዬን የማደርገው ይሄኔ ነው። ያ ነው የፊልሙ ጭብጥ። ያንን ምርጫ ነው መጨረሻ ላይ የሚወስደው።
ትውልደ ኢራናዊው ዳይሬክተር ፊልሙ ቀረጻ የጀመረው የኢራን መንግስት በሴት ተቃዋሚዎች ላይ ያደረሰው ጭካኔ የተሞላባቸው ጥቃቶች በዓለም ዙሪያ የፊት ገጽ ዜና ከመሆናቸው በፊት ነው ይላል።
But when we were finishing the movie, slowly this
ፊልሙን እየሰራን ሳለ ይሄ ነገር በኢራን ቀስ በቀስ እየተከሰተ ነበር። ስለዚህም ሰዎች ወደኔ እየመጡ ይሄ እንደሚሆን እንዴት አወቅ ይሉ ነበር። እናም እኔ ማለት የምፈልገው ይሄ ነገር ለእናንተ አዲስ ነው፣ እኛ ግን እናውቀው ነበር ነው።
የፊልሙ ተዋናይትም ፊልሙ ከእውነተኛ ክስተቶች አኳያ ሲታይ ይበልጥ ትርጉም ይሰጣል ትላለች።
እኛ የሰማነው ፊልሙ ከተሰራ ከሁለት ዓመት በኋላ ነው። እናም የፊልሙ መኖር በመጨረሻ ለእኔ ለእኛ ይበልጡን አስፈላጊ ሆኗል። እንደሚመስለኝ ፊልሙ በዚህ ወቅት መኖሩ እጅግ አስፈላጊ ነው። ምክንያቱም በአቋምህ ምክንያት መሞት በጣም አስቀያሚ ነው።
አሁን ታዲያ የፊልሙ ተዋናይትና መላው ሆሊውድ የፊታችን መጋቢት 3 ቀዩ ሻንጣ ከሌሎች በምርጥ በድርጊት የተሞሉ የፊልም ዘርፎች ከታጩ አራት ፊልሞች ጋር ኦስካርን ያሸነፉ እንደሆነ እየተጠባበቁ ነው።
ኤደን እናመሰግናለን። ዘንድሮ ላይ በምርጥ የፊልም ማጀቢያ ሙዚቃነት እጩ ከሆኑት መካከል አንዱን በመቀጠል እንሰማለን። የሙዚቃው መጠሪያ ናቸው ናቸው ይሰኛል። አርአርአር የተሰኘው የህንድ ፊልም ማጀቢያ ነው። ከጋቢና ቪኦኤ ጋር ስለሆናችሁ በእጅጉ እናመሰግናለን። ትውልድ ኢትዮጵያን ህጻናት ከሰሞኑ የአድዋ ድልን በዩናይትድ ስቴትስ ዘክረዋል። እሱን የተመለከተውን መሰናዶ ደግሞ በመቀጠል እናሰማችኋለን። በአብዛኛው ዩናይትድ ስቴትስ ተወልደ ያደጉት እኒህ ህጻናት የኢትዮጵያን የድል ታሪክ ለመዘከር ከመድረኩ ተሰይመዋል። የቋንቋና የባህል ልዩነቱ ተግዳሮት የሆነባቸው ይሆን? መጋረጃው ተገልጦ ትርኢቱ በጀመረ አፍታ የህጻናቱ ብቃት ለቀደመው ጥያቄ መልስ የሰጠ ይመስላል። የምንገኘው የመዲናዋ አጎራባሽ በሆነው የቨርጂኒያ ግዛት ውስጥ በሚገኘው አቡጌዳ የቋንቋና የባህል ተቋም ባዘጋጀው ልዩ የአድዋ ድል የመታሰቢያ በዓል ላይ ነው። እንደ ተቋሙ ኃላፊ መስታወት ፈለቀ ገለጻ ተቋሙ የዛሬው ትርኢት ተሳታፊዎችን ጨምሮ በርካታ ትውልደ ኢትዮጵያውያን ከቋንቋና ባህላቸው ጋር እንዲቀራረቡ ማድረግ ከጀመረ ሰነባብተዋል።
አቡጌዳ የቋንቋና የባህል ተቋም በውጭ ዓለም በተለይም በዚህ በአሜሪካ ሀገር የሚያድጉ ኢትዮጵያውያን ህጻናት አንድ ሆነው በደማቸውና ባህላቸው በክብር ያቆሟትን ውድ ሀገር ኢትዮጵያ እንዲያውቁና በማንነታቸው እንዲኮሩ ብሎም ታሪክ እንደተረው ታሪክ አሻጋሪ እንዲሆኑ ለማድረግ ቋንቋ፣ ዘር፣ ሃይማኖትና ባህልን ሳይለይ ላለፉት አምስት ዓመታት በርካታ ተማሪዎችን ተቀብሎ ሲያስተምር ቆይቷል። ተቋሙ ከተመሰረተበት ከወርሃ መስከረም እንደ አውሮፓውያን አቆጣጠር ከ2018 ጀምሮ
ተቋሙ ቋንቋና ባህልን ለቀጣይ ትውልድ ለማስተላለፍ የያዘው እንቅስቃሴ አካል በሆነው ልዩ የአድዋ ድል መታሰቢያ ዝግጅት ላይ ሕፃናትና ታዳጊዎች ፉከራ፣ ቀረርቶ፣ ድሉን የሚዘክሩ መዝሙሮችና ግጥሞችን ከማቅረባቸው በተጨማሪ አጭር ተውኔትም አቅርበዋል። በዕለቱ ብሩሽና ቀለም በማገናኘት የአድዋን ድልና የኢትዮጵያን ጀግኖች የዘከሩ ሕፃናትና ታዳጊዎች የስዕል አውደ ርዕይም ቀርቧል። ትንንሾቹ ሰዓሊያንና መምህራቸው ፍቱን ጌታቸው ስራቸውን ያስጎበኙናል።
ስሜ አርሴማ ተፈሪ ነው እና ሶስተኛ ክፍል አቡጊራ ውስጥ እዚህ ጋር የእኔ ስዕል ነው እና ተራራ ነው እና እዚህ ጋር ሶልጀር አለው He's going to war and now he's walking to battle.
የኔ ስም ቃለ መልክ ሰማተ ነው። እኔ ይሄ ሶስት ስዕሎች የአድዋን ታሪክ የሚገልጹ ሳልኩት። ይሄ የሚባለው የማይታወቅ አርበኛ ነው። ስዕሉ ስሙ የማይታወቅ አርበኛ ነው።
የኔ ስም አበሜሌክ ነው እና ይሄ ስዕል የሳልኩት የአድዋ ውጊያውን ነው። በተራራዎች ያሉበት እና መድፍ ያለው እና የገዳም ላይ ያለው እና ሌላ ስዕልም የአጼ ምኒልክ ሐውልት አዲስ አበባ ጋር ያለው እና ሌላ የአርበኛ ስዕል አለኝ።
ስሜሊያና ነው። የሀገሬ ቀለሞች ናቸው።
ከለሪንግ ቡክ እንዲሰሩ በማሰብ ታሪክ፣ ባህልና ፊደል የሚል ከለሪንግ ቡክ ነው የምናየው። ለምሳሌ ባህል የምንለው እንዴት ነው ልጆች ኢትዮጵያ ውስጥ እየተሸከሙ የሚሄዱት የሚለው ነው። ድስት ሲሰሩ፣ እርሻ ሲያርሱ ነው። ታሪክ የሚለው ደግሞ እዚህ ጋር እንደምናየው እቴጌ ጣይቱ በከለሪንግ ቡክ እየሰሩ በዛው ታሪካቸውን እንዲያውቁ ነው ያሰብነው። እና ሁሉም የኢትዮጵያ ታሪክ ነው።
የተቋሙን እንቅስቃሴዎች በቅርበት የሚደግፈው የወላጆች ኮሚቴ ይህን መሰሉ ዝግጅት እውን እንዲሆን ያደረገው አስተዋጽኦ በዕለቱ ተወስቷል። በማስተባበር ስራ ላይ ካገኘናቸው ወላጆች መካከል የተወሰኑት ልጆቻቸው ወደ ተቋሙ በመምጣታቸው አትርፈዋል ያሉትን አጋርተውናል።
እኔ ስሜ ህይወት እባላለሁ። 3 ልጆች አሉኝ። የመጀመሪያ ልጅ ሴት ነች፣ አዶን በእምነት ትባላለች። ሁለተኛው ካሌብ፣ ሶስተኛው ደግሞ ጆሴፍ በእምነት ይባላል። በመጀመሪያ ሀገራቸውንና ባህላቸውን የሚያውቁ ልጆች ለማሳደግ ስለምንፈልግ ለዛ ነው ያስገባ ነው። ይሄ 3ኛ ዓመታችን ነው። አድዋንም ስናከብር ልጆቹ 3ኛ ዓመታቸው ነው። ሞር ስለ ኢትዮጵያ ባህል ቋንቋ ይጽፋሉ፣ አሁን ይናገራሉ።
ዮናስ እባላለሁ። እዚህ ያሉኝ ልጆች 3 ናቸው። ታላቋ ልጄ ሊያና ነው ስሟ። ሁለተኛ ልጄ ኤባ ነው። ከዛ ደግሞ ካይላ የምትባልም አነስ ያለች ልጅ አለች። ልጆቻችን አቡጊዳ ተቋም ከገቡ በኋላ ብዙ ነገር ቀስመዋል። ቋንቋ የመጀመሪያው ነው። ባህላቸውን በደንብ ይለያሉ። አሁን ሌላው ደግሞ በጣም ደስ የሚለው ከአቡጊዳ ልጆች ራሳቸውን የሚመስሉ ከሀገራቸው ልጆች ጋር የሚያሳልፉበትና ቋንቋውንም ራሱ ቤት በእኛው ስናስተምር ወጥተን ከማን ጋር ነው የምንናገረው የሚባለው ጥያቄ አለ። ያንን የሚመልስ ተቋም ሆኖልናል እና በጣም በደስታ ነው ልጆቻችን ሁሌ ትምህርት ቤት የሚመጡት ፕሮግራሙንም አብረው የሚወስዱት በደስታ ነው እና 3 ዓመት ከግማሽ በላይ እያስተማርናቸው ነው። በጣም እንደሚቀጥል ተስፋ የምናደርገው እና በጣም ደስ በሚል ሁኔታ ነው ልጆች እየተማሩ ያሉት።
በተመሰረተ በጥቂት ዓመታት ውስጥ አርአያ የሚሆን ማህበራዊ ፋይዳ እየተወጣ እንደሚገኝ የተነገረለት ተቋም እድሜው ይረዝም፣ አስተዋጽኦ የሚሰፋ ዘንድ የትውልደ ኢትዮጵያን ማህበረሰብ ድጋፍ እንደሚያሻ ያስታወሱት ደግሞ ገዙ ካላ የተባሉት የወላጅ ኮሚቴ አባል ናቸው።
የተለያዩ ሰዎች ኢኒሽቲቭን ወስደው የተለያዩ ተቋማት እንደ አቡጊዳ አይነት ያቋቁማሉ። ግን አላማው ከተወሰኑ ግሩፕ ወይም ከአንድ ሰው በላይ ነው። ስለዚህ እያንዳንዱ ወላጅ ፓርቲሲፔት ማድረግ አለበት። ልጆቹም ደግሞ በዚህ በሌላ ሰው ሀገር ተወልደው የሚሆኑ ልጆች የራሳቸውን ቋንቋ፣ ባህል፣ ከልቸር እሱን በሙሉ ይዘው እንዲያድጉ ወላጅ የወላጆች ፓርቲሲፔሽን በጣም በጣም ከፍተኛ መሆን መቻል አለበት ብዬ አስባለሁ። እዝናት እንደ ተወሰኑ ሰዎች ተቋም መታየት የለበትም። የኮሚኒቲ ተቋም ነው ተደርጎ መወሰድ መቻል አለበት።
በዚህ ዝግጅት ላይ የታሪክ አዋቂዎችና የኪነ ጥበብ ሰዎችን ጨምሮ የክብር እንግዶች ተገኝተዋል። የተቋሙን ጅምርም አወድሰዋል። ታሪክ ቀመስ ምልከታቸውንም አጋርተዋል። ወደ 100 የሚጠጉ ተማሪዎችን የሚያስተምረው ተቋም በአሜሪካ ምድር የመጀመሪያው የኢትዮጵያውያን ትምህርት ቤት መሆኑንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበርን። የሳምንት ሰው ይበለን። መልካም ምሽት ይሁንላችሁ።